በመጀመሪያ ደረጃ ዶክተር መሐረዳይ አቶ ገብሩ አስራት ለትብብራችሁና ለጊዜያችሁ እናመሰግናለን። አሁን እንግዲህ እንደሚታወቀው የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሀገሪቱና በትግራይ ክልል ስላለው ሁኔታ ለህዝባቸው ሰፊ ንግግር አድርገዋል። የተለያዩ ነጥቦችንም አንስተዋል። እንግዲህ በዛሬው ፕሮግራማችን ካደረጉት ንግግር አበይት የምንላቸውን ነጥቦች አንስተን እንድንወያይ ነው የጋበዝናችሁ። እያንዳንዱን እያደመጣችሁ የራሳችሁን አስተያየት ትሰጡበታላችሁ ማለት ነው። አሁን በመጀመሪያው ነጥብ እንጀምር። እስቲ አንድ የስሙት
ተውት ዘለት ወያኔ ተውት ዘለት ዝኾነ ትግራዋይ ገልጠም ዘለት
አንድ የተኩስ ድምጽ በተሰማ ቁጥር ወያኔ ናቸው፣ ጦሽ ባለ ቁጥር የሆነ ትግራዋይ ነው እየተባለ የችግሩን ምንጭ አርፎ ወይም ራስ ሆነ ሳለ ሁሉን ነገር ወያኔ ላይ መለጠፍ ነው የተያዘው። ትኩረቱ አሁንም እኛው ላይ ነው ማለቴ ነው። ካልተንበረከክን በስተቀር ችላ እንደማይሉን በተለያየ መንገድ እየገለጹት ነው። ሁኔታዎች እንዳልተለወጡ ስናሰምርበት ትግላችን መቀጠል አለበት ማለት ነው።
እሺ ዶክተር መሐረዳይ፣
እንግዲህ ዶክተር ደብረጽዮን እያሉ ያሉት የችግሩ ምንጭ በአግባቡ እየተተነተነ አይደለም። እዚህ ሀገር በየቦታው የሚያጋጥሙ ችግሮች ሁሉ ከግለሰቦች ጋር፣ ከድርጅት ጋር፣ ከትግራይ እንቅስቃሴ ጋር የማያያዝ ነገር ነው የሚታየው የሚል ነው እያቀረቡ ያሉት። ይሄ ትክክለኛ ግምገማ ነው የሚመስለኝ። እኔ ከመጀመሪያው ጀምሮ የሰኔ 16ቱ የመስቀል አደባባይ ቦምብ ሲፈነዳም እነሱ ናቸው ተብሎ ጣት የተቀሰረው ወደ ሰሜን ነው፣ ወደ ትግራይ ነው። በኋላ ኋላ ተጣርቶ ግን ወደዛ አካባቢ እንደማያመለክት ነው መረጃው ያሳየን። የኢንጂነሩ ግድያም ጋር እንደዚሁ እነሱ ናቸው መረጃ እንዳይወጣ ነው ያደረጉት ተባለ። ምርመራው ግን በራሳቸው ምክንያት ራሳቸው እንደገደሉ ነው የገለጸው። ሶማሌ ክልል የነበረው ብጥብጥ የትግራይ ጀኔራሎች እና ኮንትሮባንዲስቶች ናቸው ያደራጁት ተባለ። የኋላ ኋላ ግን የውስጥ የራሳቸው ጉዳይ እንደሆነ ታወቀ። በቅማንትም ጉዳይ እንደዛው የውክልና ጦርነት ነው ቅማንት እያካሄደ ያለው። ማን ከመቀሌ ነው፣ መሳሪያ ከዚህ ነው፣ የሰለጠነ ወታደር ከዛ ነው የሚመጣው ሲባል ነበር። በቅርቡ እንኳን በቅርቡ የከሚሴ ጉዳይ እንደዚሁ ከምንም ጋር በማያያዝ መንገድ ጎትቶ ወደዛ የመውሰድ ነገር የጸጥታ ኃላፊዎች የሚባሉት ሰዎች ወጥተው የተናገሩት ይሄ ነው። በግል የተናገሩት እንኳን ትተን ማለት ነው። የመተከልም ጉዳይ እንደዚሁ ከትግራይ ጋር ለማያያዝ ያልተደረገ ነገር የለምና ትክክለኛ ግምገማ ነው የሚመስለኝ የርዕሰ መስተዳደሩ።
እሺ አቶ ገብሩ፣
ይሄ ጉዳይ በሁለት ከፍዬ አየዋለሁ። እንግዲህ በሀገራችን ኢህአደግ በስልጣን ላይ በነበረበት ጊዜ ህወሀት በተቻለ መጠን የበላይነት ነበረው ለማለት ይቻላል። ካለፈው አመት ጀምሮ ግን ህወሀትን ጠልፈው ህወሀትን አባረው ስልጣን የተቆጣጠረ ሌላ ቡድን አለ። ስለዚህ እነዚህ ሁለት ገዢዎች እርስ በርሳቸው አሁንም ይወነጃጀላሉ። በስልጣን ያለው ቡድን ሁሉም ነገር ያለው ችግር በህወሀት ላይ ያላክካል፣ ከዛ ማለት ብሎ እንደተባለው በትግራይ ህዝብ ላይ ያላክካል። እንዲሁም የተሸነፈው ህወሀትም ራሱ ለማንኛውም ትግራይ ውስጥ ካለው ችግር ጭምር ማዕከላዊ መንግስትም ይከሳል፣ ይወነጅላል። ስለዚህ ይሄ በገዢዎች በኩል ያለው ሽኩቻ አድርጌዋለሁ። ሌላው ደግሞ ገና ወደ ስልጣን ያልመጣው ልሂቅ አለ። በተለይ እንደ አብንም ሌሎችም ያሉ ገና ለስልጣን ፍለጋ የሚንቀሳቀሱ ፓርቲዎች ደግሞ ወደ ስልጣን መምጫቸው መንገድ የትግራይን ህዝብ እያንቋሸሹ፣ የትግራይን ህዝብ እያፈናቀሉ፣ የትግራይን ህዝብ እየሰደቡ ስልጣን ለመቆጣጠር የሚፈልጉም አሉ። በሌላው አካባቢም እንዲሁ።
ዶክተር ደብረጽዮን አያይዘውም አንዱ ትግላችን ሰላማችንን መጠበቅ ነው ብለዋል።
ሓንቲ ናይ ቃልስና ያው ተሰላምና ምህላው እዩ ከምን ተቃሪፍና ኢና ተሰላምና ሓሊና ንሰላምና ንምዝራቅ ዓብይ ስራሕ
አንዱ ትግላችን ሰላማችንን መጠበቅ ነው። አምናም በትግላችን ነው ሰላማችንን የጠበቅ ነው። ሰላማችንን ለመበጥበጥ ብዙ ጥረት አድርገዋል። በቀጥታም ሆነ በተዘዋዋሪ መንገድ ሊገቡብን ሞክረዋል። እኛ ግን ሰላማችንን በሚገባ ለመጠበቅ ችለናል። በአፋርም እንዲሁ። ሌላው አካባቢ ሲበጠበት ትግራይ ውስጥ ሰላም ሊኖር የቻለበት ምክንያት ምንድን ነው? ያውም ስንት ችግርና መረባረብ ያለባችሁ እንዴት ሰላም ለመጠበቅ ቻላችሁ በሚል ብዙ የዲፕሎማሲያዊ መሪዎች አባላት እየመጡ ይጠይቁናል። እኛ የክልል እንጂ የሀገር መሪዎች ሆነን ሳይሆን ትግራይ ውስጥ የተለየ ነገር አለ በማለት ለማየት ይመጣሉ። ከሁሉም በላይ ግን በውስጥም ሆነ በውጭ ያለውን ህዝባችንን አደራጅተን አንድነታችንን አጠናክረናል።
ዶክተር መሐሪ፣
እንግዲህ የሰላም ጉዳይ በተባለው አገሪቱ ያው የእሳት ቋያ ያለባት አይነት ነው። በየቦታው በጎበዝ አለቃ ነው እየተዳደረች ያለችው እና እንደተባለው ትግራይ ጋር የተሻለ ሰላም፣ አፋርም በመጠኑ የተሻለ ሰላም እንዳለ ይታያል። ግን ሰላም ሲባል መጠንቀቅ ያለብን ይመስለኝ እኔ ለሰላም ብለን ነገሮችን የምንዘጋ ከሆነ ተቃዋሚ ድምፅ የምናስል ከሆነ ሰላም ሳይሆን ጸጥታ ነው የሚኖረው ማለት ነው። ስለዚህ በሰላምና በጸጥታ መካከል ልዩነት መፍጠር ያለብን ነው የሚመስለኝ። ስለዚህ ትግራይ ውስጥ ሰላም ለመጠበቅ ተብሎ በድርጅቱ ላይ የተቃውሞ ድምፅ የሚያሰማ ኃይል የሚታፈን ከሆነ ሰላም ሳይሆን ያለው ጸጥታ ነው፣ በፖሊስ ኃይል በክልከላ ነው ማለት ነው። ነገር ግን በእርግጥ በቅርቡ ወደ አካባቢ ሄጄ ስለማላቅ ያለበት ሁኔታ በቂ መረጃ አለኝ ብዬ አልሰፍርም። አንዳንድ የሚደረጉ ነገሮች ተቃዋሚዎች እንቅስቃሴ ሲያደርጉ ጎትቶ ከማዕከላዊ መንግስት የተላኩ ናቸው እየተባለ ከሚፈለገው በላይ እየተለጠጠ እንዳይሆን እሰጋለሁ። ሰላም በማክበር እና ጸጥታ በማክበር መካከል ያለ ልዩነት በአግባቡ መገንዘብ የሚያስፈልግ ይመስለኛል እዚህ ላይ እና መጠንቀቅም የሚያስፈልግ ይመስለኛል።
እሺ፣ አቶ ገብሩ።
ዶክተር መሐሪ ካለው ጋር የሚስማማባቸው ጉዳዮች አሉ። በአገራችን ሰላም የታጣው ጸጥታው የደፈረሰው ለምንድን ነው ብሎ ማየቱ ተገቢ ይመስለኛል። አፈናው እጅግ ከፍተኛ ስለነበር በአገር ጥቃላ ህገ መንግስቱም የሀገሪቱ ህጎችም ስላልተከበሩ የፍትህ መጓደል ስለታየ በሀገራችን ለዚህ ሁሉ ምስቅልቅል የሰላም እጦትና የጸጥታ መደፍረስ ምክንያት የሆነ ይህ ሁኔታ ነው። ህወሓት ራሱም የነበረበት ኢህአዴግ የፈጠረው ችግር ይመስለኛል። ይህ ሁኔታ አሁንም ተፈቷል የሚል አመለካከት የለኝም። ኢትዮጵያን እያስተዳደረ ያለ ፓርቲ ኢህአዴግ አባል ነው ብዬ የማምነው ህወሓት። ትግራይ ውስጥ ሰላም አለ፣ ሌላው አካባቢ ሰላም የለም። ግን በማንኛውም የኢትዮጵያ አካባቢ የሚፈጠረው የጸጥታ መደፍረስና የሰላም እጦት ትግራይንም በቀጣዩም በተዛዋሪ ይመለከተዋል። አንድ ይሄ ነው። ሁለተኛ ዶክተር መሐሪ እንዳለው ትግራይ ውስጥ ሰላም ተስማጎል፣ ይሄ የቅርብ ምሳሌ ለመስጠት እችላለሁ። እኔ የአረና አባል ነኝ፣ አመራርም ነኝ። የአረና አባላት የታሰሩበት እንዲያውም በሌላው አካባቢ እስረኞች በተፈቱበት ሁኔታ በሌላው አካባቢ ተቃዋሚዎች ከመላ ጎደል ደህና እንደሚንቀሳቀሱበት ትግራይ ውስጥ መንቀሳቀስ አጥተናል። ስብሰባ መሰብሰብ አልቻለም። ወጣቶች የህዝብ ጥያቄ ያነሱ ያነገቡ ወጣቶች እየተወረፉ ታስረዋል፣ ተደብድበዋል። ስለዚህ ሰላም ይኖር ዘንድ ለጊዜው በጸጥታ ኃይሎች አማካኝነት ሰላም መጠበቅ ያስፈልጋል። ግን ይሄ ዘላቂ አይሆንም።
ሰላማችንን ለማደፍረስ ግን ከመረባረብ አልተቦዘንም ይላሉ ዶክተር ደብረጽዮን።
ሰላምና ምዝራቅ ርብርብ አለ። ይሄ ዞስ ተፈረ ርብርብ ነው። ሰላምና ምዝራቅ
ሰላማችንን ለማደፍረስ ርብርብ አለ። እስካሁን ባለው ጊዜ ሰላማችን አልደፈረሰም። ነገር ግን ለማደፍረስ እየተንቀሳቀሱ ነው። በአንድነታችን ውስጥ ገብተው ለማተራመስ ሰፊ እንቅስቃሴ እያካሄዱ ናቸው። በክልል ውስጥም ጥያቄ ማቅረብ ሳይሆን ሆን ተብሎ አንድነትን ለማናጋትና ትግራይን ለማንበርከክ የተለያዩ አጀንዳዎችን እየቀረጹ ይሰራሉ። ጥቂቶች ናቸው፣ ነገር ግን በገንዘብና በጥቅማ ጥቅም ተገዝተው በድብቅ እየሰሩ ናቸው። ገንዘብ እየፈሰሰ ነው። ተላላኪ ባንዳ ማለት ነው። አንዳንዶቹም እየተጋለጡ ናቸው።
ዶክተር መሐሪ፣
ርዕሰ መስተዳድሩ እያሉ ያሉት ይሄ የጸጥታ ትግራይ ያለው ሰላም የማደፍረስ አንዱ መገለጫ አድርገው እየወሰዱት ያሉት ይሄ አንድነታችንን የሚሸረሽር ከባቢያዊ የሆነ አመለካከት የዚህ አካባቢ እየተባለ እንደዚህ ደግሞ በጥቅማ ጥቅም የተገዙ ኃይሎች አሉ እያሉ ነው። እንግዲህ እሱ መረጃ መውጣት ያለበት ይመስለኛል። እንደዚሁ ንግግራቸው በመረጃ የተደገፈ ስላልሆነ ትክክል ነው ትክክል አይደለም ለማለት አስቸጋሪ ይሆናል። ግን ጥንቃቄ ይፈልጋል ይሄ ነገር። አንድነታችን ለመጠበቅ ተብሎ አንድ አይነት አመለካከት ይኑረን የሚባል ከሆነ መልሶ ወደ ነበርንበት ነው የሚወስደን። አንድ ፓርቲ አምባገነንነት ነው የሚወስደን። በጋራ ትግራይን በሚመለከቱ ታላላቅ ጉዳዮች በእርግጥ አንድ መሆን አለብን። ከዛ በመለስ ግን በአስተዳደርና በፖለቲካ አመለካከት የተለያየ ዓላማና ፕሮግራም እንደሚኖር የታወቀ ነው። ስለዚህ ለአንድነታችን አይበጅም ተብሎ የተለየ አመለካከት ያለው ወገን ማሸማቀቅ ከተጀመረ አፈና ነው የሚሆነው። እዚህ ሚዛኑ መጠበቅ አለበት። ይሄ የጥቅማ ጥቅም የከባቢያዊነት የሚባለው ነገር እንደዚህ ዘርዘር ብሎ በመረጃ ተተንትኖ መምጣት አለበት። እኔ ከባቢያዊነት አውራጃዊነት ለትግራይ ይበጃል ብዬ አላስብም። የበለጠ ትግራይን ይበትናል፣ ትግራይን ፍርክስክሱን ያወጣል ብዬ አምናለሁ። ግን ህዝቡ ደግሞ እኔ ያ ሁሉ ጊዜ አብሮ ታግሎ ያ ሁሉ ጊዜ አብሮ ኖሮ ለዚህ ሀሳብ በቀላሉ እጅን ይሰጣል ብዬ ደግሞ አልተማመንም እና ህዝቡ ላይ ትልቅ እምነት አለኝ። ምክንያቱም አርቆ አስተዋይ ህዝብ ነው። አሁን ያለበትም ብዙ ተግዳሮቶች ተሸክሞ በአንድነቱ እየቀጠለ ያለ ነው እና ጠርዙ አልፎ ለማሸማቀቅ የተለየ ሀሳብ ያላቸውን ሰዎች በዛ መልክ ለመክሰስ እንዳይውል መጠንቀቅ ያለባቸው ይመስለኛል አስፈጻሚ አካላቱ። ይሄ የጥቅማ ጥቅም የሚሉት ውንጀላም እንደዚሁ በማስረጃ ጎላ ብሎ የተያዙም አሉ ብለውናል። የተያዙት ዘርዝረው እስካላቀረቡ ድረስ ለበጎ መጠቀም የሚቻለውን ያህል ተቃዋሚ ለማፈንም ሊውል ስለሚችል መስመሩን ለይተን ማስቀመጥና መጠንቀቅ ያለብን ይመስለኛል። አመሰግናለሁ።
እሺ፣ አቶ ገብሩ።
ዶክተር መሃሪ ነገሩን የህግ ባለሙያም ስለሆነ ተጠንቅቆ ከህግና ከሙያው አንጻር አይተታል ነገሩ። እኔ ደግሞ በፖለቲካው መስክ የምሰራ እና የምንቀሳቀስ ስለሆንኩ ነገሩን ከፖለቲካ አንጻር እመለከተዋለሁ። አንደኛው የተረሳው ጉዳይ ይሄ በአካባቢ ሊከፋፍሉን ነው የሚለው ጉዳይ መመልከቱ ጠቃሚ ይመስለኛል። ይሄ የአካባቢ ጉዳይ ሲነሳ ከዚህ ጋር ተያይዞ የሚነሳው ራሱ ድርጅት ህወሓት ነው። በቅርቡ ያደረገው ግምገማ እንኳ ህወሓት ውስጡ በአካባቢ ሰንሰለት የተሳሰሩ ሰዎች እንደሚቆጣጠሩትና ይህን ሊዋጋ ተሃድሶ ብሎ እንደጀመረ እገነዘባለሁ። ደግሞ የአካባቢነት ችግር ትልቅ ችግርና መሰረታዊ ችግር የሚሆነው ስልጣን ይዘው በዚህ የሚመራ ፓርቲና መንግስት ሲኖር ነው። ስለዚህ ይሄ ራሱ ያመነበት ስለሆነ ከዛ በላይ ሌላ በአካባቢ የሚያስብ ትግራይ አንድነትም አደጋ ይሆናል የሚል አስተሳሰብ የለኝም። አንዱ ይሄ ነው። ሁለተኛው የተነሳው ስለ ባንዳ ነው። ይሄ እንግዲህ ከህወሓት አመራር ስነ ልቦና አንጻር ማየቱን ጠቃሚ ይመስለኛል። ህወሓት ሲቸገር ስም ይለጥፋል፣ ይሳደባል። አሁንም ተመልሶ የህወሓት መግለጫም አሁን ዶክተር ደብረጽዮን የሚናገሩት እንክርዳድ ባንዳ የሚል አለ። ባንዳ ከተባለ ለማን ነው ባንዳ የሚሆነው? ኢህአዴግ ለመረጠው ማለት ህወሓት ለመረጠው መንግስት ባንዳ ሊባል አይችልም።
ዶክተር ደብረጽዮን አያይዘውም በአሁኑ ወቅት የሚነሳው የአሃዳዊ ስርዓት አጀንዳ በመሆኑ አደጋ ላይ ነው ያለ ነው ብለዋል።
አደጋ ላይ ነው። ናይ አሃዳዊ ስርዓት አጀንዳ አይደለም አይደለህ። ናይ ሓደ ፓርቲ ብሔራዊ ፓርቲ ናይ ምጥፋእ
አደጋ ላይ ነው ያለ ነው። የአሃዳዊ ስርዓት አጀንዳ ነው በአሁኑ ወቅት እየተነሳ ያለው። ብሔራዊ ፓርቲን የማፍረስ ፍላጎት ነው አሁን ያለው። ወደ ድሮው ለመመለስ ማለት ነው። ይህም አጠቃላይ ጥፋት ነው። ከባድ አደጋ ነው ያለው። እንደ ትግራይ አንዱን አደጋ ነው ያለፍ ነው። እንደ ሀገር ግን ገና ነን። እንደ ትግራይም እንደዚሁ። ስለሆነም ሀገሪቱ የሁላችንም ስለሆነች ሁሉም ተባብረው አደጋው እንዳይደርስ መስራት ይኖርባቸዋል።
ዶክተር መሐሪ
እንግዲህ አሁንም ቢሆን አደጋው ከባድ እንደሆነ ለማመላከት ነው እየሞከሩ ያሉት። የቀድሞ ስርዓት የመመለስ ወደ አሃዳዊ ስርዓት የመመለስ ሐሳብ አለ ነው እያሉ ያሉት። እኔ ወደ አሃዳዊ ስርዓት የመመለስ ሐሳብ እንኳን ጎልቶ የሚወጣ አመለካከት ይመስለ እየታየኝ አይደለም። ከሞላ ጎደል ብዙ ኃይሎች ቢያንስ በንድፈ ሐሳብ ደረጃ ፌዴራሊዝም እንቀበላለን ባዮች ያመዘኑበት ነው ያለው። ይልቅ ያለው ፌዴራሊዝሙ ምን አይነት ይሁን፣ ህብረ ብሔራዊ ፌዴራሊዝም ይሁን ወይስ የጂኦግራፊ ፌዴራሊዝም ይሁን በሚለው ላይ ነው ክርክሩ እያጠነጠነ ያለውና በእርግጥ ጂኦግራፊ ፌዴራሊዝም ዞሮ ዞሮ አሃዳዊ ስርዓት ማለት ነው ሊባል ይችላል ይሆናል በተረፈ ግን ወደ አዳው ፍርአት ሊወስዱ ሊተንቀሳቀሱ ነው የሚለው በተወሰነ አካባቢያ ፍላጎት ያለ የሚመስል ሊሆን ይችላል በተረፈ ግን ለአሁን በኢትዮጵያ ፖለቲካ መድረክ እየተሽከረከሩ ያሉ ሁለት አበይት ሐሳቦች የሚመስሉኝ የህብረ ብሔራዊ ፌደራሊዝም ወይስ የጂኦግራፊ ፌደራሊዝም በሚል ፌደራሊዝሙን ተቀብሎ ምን አይነት ፌደራሊዝም በሚለው ላይ ነው ያለውና የነሳቸው ያሉት ወደ ድሮ ወደ ጠቅላይ ግዛቱ ወደ ንጉሱ ዘመን ወደ ደርጉ ዘመን የሚወስድ ነው የሚለው እኔ ከሚገባው በላይ የተጨባጭ ሁኔታውን ሊያልገመገመ ነው ብዬ ነው የማስበው።
እሺ አቶ ገብሩ
መሰረታዊ ጉዳይ የዲሞክራሲ ጉዳይ ይመስለኛል። ፌደራሊዝምም ሆኖ ፀረ ዲሞክራሲ ከሆነ የአምባገነን ስርዓት ከሆነ ህዝቡ ጭራሽ አይጠቅምም። ዘለቄታዊ የሆነ ስርዓት መመስረት አይቻልም። አህዳዊ ሆኖም ዲሞክራቲክ ሊሆን ይችላል እና ክርክሩ እዚህ ላይ መሆን ያለበትም የዋናው ጉዳይ ስለ ዲሞክራሲ ነው መነሳት ያለበት። መሰረታዊ ስለ ዲሞክራሲ ይነሳና በዛ ማዕቀፍ ስር በዚህ ዲሞክራሲ ማዕቀፍ ስር አህዳዊና ፌደራላዊ ተብሎ ለክርክር ሊቀርብ ይችላል። እኛም እንደማየው አሁን በኢትዮጵያ ውስጥ ፌደራሊዝምን የሚቃወሙ የተወሰኑ ኃይሎች ይኖሩ ይችላሉ። የተወሰኑ ኃይሎች ዋናው አቅጣጫ ግን ፌደራሊዝም እየተቃወሙ አይደለም። ግን ፌደራሊዝም በኢትዮጵያ የነበረው ፌደራሊዝም ዲሞክራሲ አልባ ስለሆነ ለዚህ ቀውስ ዳርጎናል የሚል ነው ስጋት። ኢትዮጵያ የፈረሰች አድርጎናል። ለኢትዮጵያን ያፈረሰ ያለው ትልቁ ስጋት የአሁን ያለው የስልጣን ክርምት፣ የስልጣን ሽሚያ፣ የስልጣን ውዝግብ፣ የህዝቦችን መፈናቀል፣ አሁን ያለው ጽንፍ የብሔር አስተሳሰብ ህዝቦችን እያፈናቀለ ያለው እየመታ ያለው እሱ ነው ዋናው አደጋ። እሱን ብሎ መናገር ነው ተገቢ የሚመስለኝ።
ዶክተር ደብረ ጽዮን በሀገር ደረጃ ስላለው ሁኔታም ሀሳባቸውን ገልጸዋል።
ሀገር ብዝምልከት ዛሬት ናይ ሰላም ተፈጥሯል ሁኔታት አጭ ነገር የለም። እዚህ ሰላም
ሀገርን በሚመለከት እንደምታውቁት ሰላም የለም፣ አዲስ ነገር የለም። ሰላሙ እንደታወከ ነው። ሞትና መፈናቀል አለ። ብዙ ሰው ተፈናቅሏል፣ አሁንም እየተፈናቀለ ነው። እንደ ሀገር ተዋርደናል። በሰላምና ሌሎች ስደተኞችን አቅፋ በመቀበል የምትታወቅ የነበረችው ሀገር በሀገር ውስጥ ተፈናቃይነት እየታወቅን ነው። በሰላሟ ትደነቅ የነበረችዋን ሀገር ማስተዳደር አልቻሉም በሚል ከውጪ ኃይል እናስገባ ወይ የሚል ጥያቄ እየተነሳ ነው። ይህም የውርደት ውርደት ነው። ከሁሉም በላይ ግን ህዝባችን ተሰቃይቷል። ከዚህ ቀደም ገጥሞት የማያውቅ አይነት መከራና ስቃይ ደርሶበታል።
ዶክተር መሐሪ
ይሄ ያው መሬት ላይ ያለ ነው። ብዙ ተቋሞችም የመሰከሩት ነው። የመፈናቀሉ እና የሰላም መታጣቱ ምክንያት ምንድን ነው የሚለው ላይ ቁጭ ብሎ መነጋገር ይጠይቃል እንጂ የሰላም መረጋጋት ችግር ከጫፍ እስከ ጫፍ እንዳለም ይታወቅ ነው። በሁለትና ሶስት ሚሊዮን ያህል ህዝብ የተፈናቀለ እንደሆነ እስከ ቅርብ ጊዜ ድረስ አንዴ በከሚሴ አንዴ በመተከል አንዴ በሶማሌ ክልል አንዴ በምናምን እየተባለ የጸጥታ መደፍረስ ያልደረሰበት አካባቢ ያለ አይመስለኝም እና ይሄ ተገቢ ግምገማ ነው የሚመስለኝ። መሬት ላይ እንዳለ ሀቅ ማለት ነው።
አቶ ገብሩ
እኔም ይሄን እገራለሁ። ይሄ ግልጽ የሆነ ነገር ነው። በሚሊዮኖች የሚቆጠሩ ህዝብ የተፈናቀሉበት ብዙ ህዝብ አሁንም ንብረቱ እየተቃጠለ ያለ ፍት ያለ ፍርድ ያለ ህግ እየተቀጣበት ያለ ሁኔታ ስርዓት አልባነት ወይ የመንጋ ፍትህ የምንለው ነገር የነገሰበት ሀገር መሆኑ ይሄ ሁሉ እናየዋለን። ዋናው ጉዳይ ግን መታየት ያለበት ይሄ መግለጹ አይደለም። በሀገራችን ያለ ሁኔታችን ሁላችንም የሚያሰጋ ሁኔታ ነው። መፍትሄ እንዴት ማግኘት፣ የዚህ ምንጭ ምንድን ነው፣ የዚህ ምክንያት ምንድን ነው፣ እንዴት መፍትሄ እንፈልግ እናፈላልግ፣ ለዚህ የሚሆኑ ሁነቶች ካርታ አለን ወይ? መንግስት አሁን የኢህአዴግ መንግስትም አሁን በስልጣን ላይ ያለ መንግስትም ይሄን የማረጋጋቱ ጉዳይ ሁነቶች ካርታ እንደሌለው እኔ ይታየኛል። ቁጭ ብሎ ባለ ድርሻዎች ጋር ተነጋግሮ በዚህ መልክ ምስታው የሚለው ነገር የለም። አንድ ጊዜ ሃይማኖት ይነሳል፣ አባቶች ስበኩ ይባላሉ፣ አንድ ጊዜ በዛ ይሰፋል፣ ይቀደዳል። እንደዚህ ነው ያለው እንጂ እንዴት ሰላም እናምጣ የሚለው ለዚህ የሚበቃ ጥልቅ የመፍትሄ አቅጣጫ በደንብ የተቀመረ ነገር የማፈላለግ ጉዳይ ነው። የሁላችን ችግር የሚሆነው የሁላችን ማገር ስለሆነ እንዲያውም ከሌላው ፖለቲካው ይሄ መቅደም አለበት የሚል አስተያየት ነው።
ዶክተር ደብረ ጽዮን ትግራይ ውስጥ ስላሉት ተፈናቃዮችም አብራርተዋል።
ህዝቡን ጸገም አስሎና ህዝናዊ ትግራይ ውስጥ ተመዛበልቲ አብይ ይዘለሩ ጸገም ህዝብ ልሚትሽ ይበል።
አሁንም ችግሮች አሉብን። የትግራይ ተፈናቃዮችን በሚመለከት ትልቅ ችግር ነው ያለው። ብዛታቸው ከ100 ሺህ በላይ ደርሷል። እየጨመረ ነው የሄደው። እንደ መንግስት ህዝቡን ከመያደርገው ድጋፍ ጋር መመሪያዎችን ያስተካከል ኑራቸው እንዲሻሻል ብድር እንዲያገኙ መሬትም በተለያዩ ቦታዎች እንዲያገኙ በማድረግ ችግራቸውን ለማቃለል ተመክሯል። ከፌደራል መንግስትም የተወሰነ እርዳታ አለ። ነገር ግን ገና እግራቸውን እንዲተክሉ ለማድረግ አልቻልንም። በራሳቸው ጥረት ስራ ጀመሩ አሉ። ግን የተወሰኑ ናቸው።
ዶክተር መሐሪ
የተፈናቃዮቹ ጉዳይ ያው ከጸጥታ አለመረጋጋትና ቀደም ብሎ ሲነዛ በነበረው ፕሮፓጋንዳ የህወሓት የበላይነት አለ የሚለው የትግራይ የበላይነት ወደሚል አስተው የሚለጥጡ ጽንፈኛ ኃይሎች እየተፈጠሩ በየአካባቢው የትግራይ ህዝብ እየሄደበት ኢላማ እየሆነ ንብረቱ እየወደመ ስጋትም እየተሰማው ለክፉም ለደጉም ትግራይ ሄዶ ቁጭ ማለት ይሻላል እያለ በየቀኑ ወደዛ የሚጎርፍ የህብረተሰብ ክፍል እንዳለ ይታወቃል። ከአዲስ አበባም ሳይቀር የተሻለ ሰላም ነው የሚባለው ማለት ነው። ምክንያቱም የሚዲያው የነበረው ፕሮፓጋንዳ የትግራይ ህዝብን ኢላማ የሚያደርግ አይነት ነው። የኢትዮጵያ ህዝብ ጨዋ ስለሆነ ወደ ከፋ ጠርዞ አልሄደም እንጂ በመንግስትና በከፍተኛ በደማጭነት ያላቸው ሚዲያዎች አጀንዳ ተቀርጾ ዶክመንተሪ ፊልም እየቀረበ ህዝቡን ጥቃት ላይ የሚጥል አይነት እርምጃ ነው እና በዚህ ምክንያት ተፈናቃይ ቁጥሩ ከጊዜ ወደ ጊዜ እየጨመረ ነው። ተፈናቃዮች ይኖራሉ። ግን ዋናው መፍትሄ የሚመስለኝ እሳቸውም አንድ ኦሮሚያ ክልል በመስተዳደር ወደ መከላከያ ሚኒስትርነት ሲሸኙ እንደገለጹት ከኦሮሚያ የተፈናቀሉት ወደ ነበሩበት አካባቢ የሚመለሱበት ሁኔታ አመቻቹልን፣ እዚህ ነው የበለጠ የሚያውቁት ከትግራይ ይልቅ ያሉት ነገር ስለነበረ ኢህአዴግ ቁጭ ብሎ ተነጋግሮ ሰላምና መረጋጋት የሚፈጠርበት ፍኖተ ካርታ አዘጋጅቶ የተፈናቀሉት ሰዎች ተመልሰው ወደ ቀያቸው ወደ ድሮ ቀያቸው የሚመለሱበት ሁኔታ መፍጠር ነው እንጂ ትግራይ ወስዶ ለማቋቋም የሚደረግ ጥረት እንደ መጨረሻ አማራጭ በዛ መንገድ ጨርሶ አይቻልም ብሎ ተስፋ ከተቆረጠ መምጣት ያለበት አማራጭ ነው የሚመስለኝ። ምክንያቱም በጣም ውድ ነው፣ ለተፈናቃዮቹም የሚመች አይሆንም። አዲስ ከባቢ ምንም እንኳን ቋንቋው የሚያውቁት ቢሆንም ያልነበሩበት ረጅም ጊዜ ተለይተውት የነበረ አካባቢ ስለሆነ ሰፊ የመቻቻል ፖለቲካ አካሂደው ከተፈናቀሉበት ቦታ ተመልሰው የሚሰፍሩበት ወደ ድሮ ቀያቸው የሚሄዱበት መንገድ ቢፈጠር ነው የተሻለ የሚመስለኝ።
እሺ፣ አቶ ገብሩ።
እኔ ሁለት ነገሮችን ማለት ፈልጋለሁ በዚህ ጉዳይ ላይ። አንዱ ምንድን ነው መፈናቀል እየቀጠለ ያለው ለምንድን ነው የሚለው ነገር መታየት አለበት ይመስለኛል። ምክንያቱም አስተሳሰቡ እስካልተገታ ድረስ መፈናቀል ይቀጥላል። ሁለት ምክንያቶች አሉ። አንዱ ቅድም እንደተባለው በህዝብ ላይ ጥላቻ የሚሰግ ተቋም መንግስትም ፓርቲም እስካለ ድረስ መፈናቀል ይቀጥላል። ለምሳሌ የትግራይ ተፈናቃዮች በአብዛኛው የተፈናቀሉት ከሰሜን የአማራ ክልል ነው። ማለት ከሰሜን ወሎና ከሰሜን ጎንደር ነው የተፈናቀሉት። ከሌሎችም አሉ፣ ግን ይበልጥ የተፈናቀሉት ከዚህ ነው። ከኦሮሚያም ተፈናቅለዋል። ይህ የተፈናቀሉበት አንዱ ቀስቃሾቹ መንግስት ራሱ በስልጣን ያለው መንግስትም መንግስታትም ቀስቅሰዋል። ለስልጣን የሚቋምጡት ፓርቲዎችም ቀስቅሰዋል። ስለዚህ የእነዚህ ሁለቱ ውህደት በህዝብ ላይ ፍራቻ አድሮ ህዝቡ እንዲጨፈጨፍ፣ ህዝቡ ንብረቱ እንዲወረፍ፣ ህዝቡ ከህግ ውጭ እንዲንገላታ አድርገዋል። መታረም ያለበት የሚመስለኝ በሀገር አቀፍ ደረጃ ይሄ ጉዳይ ነው የጥላቻ አካሄድ፣ የጥላቻ ቅስቀሳ መቆም አለበት። ሁለተኛው ነገር እነዚህ በስልጣን ያሉ መንግስታት አሁንም እኮ የተጠየቀ የለም። እስካሁን ድረስ በዚህ ጉዳይ የተጠየቀ የለም። በስልጣን ያሉ የክልል መንግስታትም የዚህ ጉዳይ ዋና ተዋንያንና መሀንዲሶች ናቸው። ግዛት ለማስፋት ሲባል ወይ ደግሞ ህዝቡን ከጎናቸው ለማሰበር ሲባል የሚያደርጉት ጥቃትም አለ። እነዚህ ሁለቱ ናቸው ዋና መሰረታዊ ጉዳዮች። አንድ ይሄ ማለት ሁለተኛው በጤና ብቻ መፍትሄ አይሆንም። እንደ ዜጋ መታየት ያለችው የዜግነት መርህ የት ገባ? ወደ ነበሩበት ተመልሰው ነው መስፈር ያለባቸው። እንደ ዜጎች በማንኛውም ጨምር ባሉበት እንርጣ የሚለው ነገር የሽንፈት መንገድ ሆኖ ነው የሚታይ፣ የተሸነፈ መንገድ ሆኖ ነው የሚታይ። የሚል መንግስት እኮ ዋናው ስራ ይመስለኝ መከራዊ መንግስት ዋናው ተግባሩ ሰላምና የዜጎችን ደህንነት ማስጠበቅ ነው። ይህን አላደረገም። ዋናው ጉዳይ ግን ካሳ ተቀጥለው የወደመባቸው ንብረት ሀብት መጉላላት ሁሉ ካሳ ተቀጥለው ወደ ነበሩበት እስካተመለሱ ድረስ እኔ መፍትሄ የሚሆን መስሎ አይታየኝም።
ግን አንድ ጥያቄ እዚህ ላይ እንደተባለው ከኦሮሚያ ክልል ጋር ዶክተር ደብረጽዮን ያን ሄዱ ጊዜ ያነጋግሯቸው እነሱም ተስፋ እንደሰጧቸው ነው የተናገሩት። እንግዲህ የሚቻለን እናረጋለን ብለዋል ነው ያሉት። እርሶ እንዳሉት ከአማራ ክልል ብዙ ተፈናቅለዋል። ምናልባት አብዛኞቹ ከአማራ ክልል ይሆናል የተፈናቀሉት የትግራይ ተወላጆች። አሁን በአማራ ክልል ያለው ሁኔታ ከባድ ሁኔታ ነው። እንዴት አድርገው ነው ሊመለሱ የሚችሉት?
ያው እኮ ባጭር ጊዜ አይደለም። መጀመሪያ እኮ ለሰላማችን መሰረት የሚሆኑ ለማለት ለዚህ ለሰላሙ መደፍረስ በጸጥታ መደፍረስ መሰረታዊ ምክንያቶች ምን ነበሩ ተብሎ ከተቀመጠና ስምምነት በአገር ደረጃ ከተደረሰ በኋላ ነው መመለስ ያለባቸው እንጂ አሁን ባለበት የፖለቲካ ሁኔታ ይመለሱ እያልኩ አይደለም። ግን የመጨረሻ መፍትሄ ሊሆን የሚችለው በሀገራቸው በማንኛውም የኢትዮጵያ ሕዝብ ተንቀሳቅሰው ንብረት የማስራትና የመኖር መብት እስከሌለ ድረስ ኢትዮጵያ ተስፋ የላትም የሚል አስተያየት ስላለኝ ነው። እንደ መሸጋገሪያ ለጊዜው የሚቆይበት ሁኔታ ግን ገንዘብም ሌላም እርዳታ ሊደረግላቸው ይገባል።